የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። በዛሬው ማክሰኞ የካቲት 17 2012 ዓመተ ምህረት ምሽት መሰናዶ ሜቴክ ውስጥ ተፈጽሟል ከተባለ ሙስናና በአማራ ክልል ከተፈጠረው የሰኔ 15 ግድያ ጋር በተያያዘ ተጠርጥረው የተያዙ ሰዎችን ጨምሮ የ60 ሰዎች ክስ ማቋረጡን የፌደራል ጠቅላይ አቃቤ ሕግ አስታወቀ።
ከሳቸው ከተቋረጡባቸው አካላት መካከል በሙስና ወንጀል በተለይም ከሜቴክ ጋር በተያያዘ የተወሰኑ ከሰባ መብት ጥሰት ጋር የተጠረጠሩ ነገር ግን ያመራርነት ሚና የሌላቸው
የፌደራል ጠቅላይ አቃቤ ሕግ ቃል አቀባይ አቶ ዝናቡ ቱን ናቸው። ዝርዝር ዘገባውን ይዘን እንመለሳለን። የቤተ መጻሕፍት መስራች የህፃናት መጻሕፍት ተርጓሚና በጎ ፈቃደኛ እንግዳ አለን።
ወጣቶች ልጅ አንባቢ አይደለም የምንለው ከታች ተፈጥሮ ስላልመጣ ነው። ህፃናትን በየደረጃው አንባቢ እንዲሆኑ ማድረግ የሚያስችለን ስራ ብንሰራ ከዛሬ ብንተረጉምላቸው፣ ብናሰራጭላቸው፣ ብናቀርብላቸው አንባቢ ትውልድ መፍጠር እንችላለን።
መዘምር ግርማ ይባላል። አብራችሁን ቆዩ፣ ትተዋወቁታላችሁ። በሌላ ዜናችን ደግሞ በቻይና ውሃን ከተማ የሚገኙ ተማሪዎች መንግስት መድቦታል የተባለው $200 እንዳልደረሳቸው ገልጸዋል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን በማቀናበር አብሮን ይቆያል። አሁን ለጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ።
አመሰግናለሁ ጽዮን። የኢትዮጵያ ካቶሊካዊት ቤተክርስቲያን ብፁዕ ካርዲናል ሊቀ ጳጳስ ብርሃነ ኢየሱስ የመሯቸው መልእክተኞች ኤርትራ እንዳይገቡ መከልከላቸውን የቤተክርስቲያኗ ሴክሬታሪያት አረጋግጠዋል። ካርዲናሉና ቡድናቸው የኤርትራ ካቶሊካዊት ቤተክርስቲያን ባደረገችላቸው ጥሪ መሰረት ባለፈው ቅዳሜ ወደ ኤርትራ ተጉዘው እንደነበረ፣ ነገር ግን የጸጥታ ኃይሎች አውሮፕላን ማረፊያ ላይ እንዳስቆሟቸው የቤተክርስቲያኗ ጠቅላይ ጽህፈት ቤት ዛሬ ያወጣው መግለጫ አስታውቋል። የኤርትራ ካቶሊካዊት ቤተክርስቲያን ካርዲናሉንና ቡድናቸውን የጋበዘችው ኤርትራ ኪዳነ ምሕረት ቤተክርስቲያን የተመሰረተችበትን 50ኛ ዓመት ኢዮቤልዩ በዓል ላይ እንዲገኙ እንደነበረ መግለጫው ገልጿል። ከዚህ ጋር በተያያዘ አሰና የተባለው የኤርትራ ተቃዋሚ ሳተላይት ቴሌቪዥን ብፁዕ ካርዲናል ብርሃነ ኢየሱስ የካቲት 16 2012 ዓ.ም በአዲስ አበባ ቀበና ካቶሊካዊት ኪዳነ ምሕረት ዓመታዊ ክብረ በዓል ላይ በኢትዮጵያና በኤርትራ መካከል ተፈጠረ የተባለውን ሰላም ሐሰት መሆኑን አረጋግጠን መጥተናል ብለው ተናግረዋል በሚል ያስተላለፈው መረጃ ፈጽሞ ከእውነት የራቀ ነው ብሏል መግለጫው። ባለፈው ዓመት በሰላማዊ መንገድ ለመታገል ወደ ኢትዮጵያ ያቀናው የሶማሌ ሕዝብ ዲሞክራሲያዊ አንድነት ሰርዳ በዛሬው ዕለት የመስረታ ጉባኤውን ማካሄድ ጀምሯል። ፓርቲው አመራሮቹንና የማዕከላዊ ኮሚቴ አባላቱን እስከ ነገ እንደሚመርጥ የተገለጸ ሲሆን ፓርቲው ዕውቅና ለማግኘት የሚያስፈልገውን 4000 ፊርማና የፓርቲ ሕገ ደንብ ማዘጋጀት ሥራዎችን አጠናቅቄያለሁ ብሏል። ከሰርዳ ጋር በጥምረት ለመስራት ከተስማሙት የክልል ፓርቲዎች አንዱ የሆነው የኦብነግ ሊቀመንበር አድሚራል አብድራህማን ሼክ መሐመድም ሌሎች የሶማሌ ፓርቲዎች ጥምረት እንዲኖር እንደሚያልሙ ለአሜሪካ ድምጽ ተናግረዋል።
ሰርዳናኛ በጥምረት ለመስራት ተስማምተናል። አላማችን የሁሉም የሶማሌ ፓርቲዎች ጥምረት ለመፍጠር ነው። መልእክታችን ግልጽ ነው። በዚህች ሀገር ብዙ ችግር አልፈናል። አሁን የምንቻቻልበትና አብረን የምንሰራበት ወቅት ነው። ሁሉም ብሔር የየራሱ ፍላጎት አለው። የሌሎች መብት ባልተከበረበት ሁኔታ ያንዱ ተነጥሎ ሊከበርለት የሚችል መብት የለም። አሁን እኛ እያደረግን ያለነው ተአማኒና ሁሉም የሚስማማበት ግልጽ ውይይት ማካሄድ ነው።
ዘገባው የአዲስ ቸኮል ነው። የረጅም ጊዜ ግብጽ መሪ የነበሩት ሆስኒ ሙባረክ በ91 ዓመት ዕድሜያቸው አርፈዋል። ማረፋቸው ዛሬ የተገለጸው በሀገሪቱ የመንግስት ቴሌቪዥን ነው። ሆስኒ ሙባረክ ከ9 ዓመት በፊት በግብጽ በተካሄደው ህዝባዊ አመጽ ከስልጣን ከመወገዳቸው በፊት ሀገሪቱን ለ30 ዓመታት ለሚጠጋ ጊዜ ገዝተዋል። በግብጽ አየር ኃይል ውስጥ በማገልገል እድገቶች ሲያገኙ ከቆዩ በኋላ በሂደት አዛዥና ምክትል የመከላከያ ሚኒስትር ለመሆን በቅተዋል። በአውሮፓውያን አቆጣጠር በ1975 ዓ.ም ምረት የወቅቱ ፕሬዚዳንት አንዋር ሳዳት ምክትል ሆነው ተሾመዋል። በአውሮፓውያን አቆጣጠር በ1981 ዓ.ም ምረት አንዋር ሳዳት በእስላማዊ አመጽ ሲገደሉ ሙባረክ ከጎናቸው ነበሩ። ለአሁኑ ያሉኝ አጫጭር ዜናዎች እነዚህ ናቸው። ጽዮን ጋምቢኖ ቢኦኤ
ሀብታሙ ስዩምን በዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። ቀዳሚውን ርዕሳችንን እናስደምጣችሁ። የፌደራል ጠቅላይ አቃቤ ሕግ በተለያዩ የወንጀል ድርጊቶች ተጠርጥረው ክስ ቀርቦባቸው ከነበሩ ተጠርጣሪዎች መካከል የ63 ሰዎችን ክስ እንዳቋረጠ ለፍርድ ቤት ማመልከቱን አሳውቋል። በከፍተኛ የወንጀል ድርጊቶች የተከሰሱ ሰዎች ክስ እንደሚቋረጥ ተነግሮ መስሪያ ቤቱ የሕግ የበላይነትን ለማረጋገጥ የበለጠ ተጠናክሮ እንደሚቀጥልም ዛሬ በሰጠው ጋዜጣዊ መግለጫ ላይ አሳስቧል። መለስካቸው አማሃ ዝርዝር አለው።
በፌደራል ጠቅላይ አቃቤ ሕግ የኮሚኒኬሽንስ ዳይሬክተር አቶ ዝናቡ ቱኑ እንዲሁም የድንበር ተሻጋሪና የተደራጁ ወንጀሎች ዳይሬክቶሬት ዳይሬክተር አቶ ፈቃዱ ጸጋ አንድ ላይ ሆነው በሰጡት ጋዜጣዊ መግለጫ ክስ እንዲቋረጥላቸው አቃቤ ሕግ ለፍርድ ቤት ማመልከቻ ያስገባላቸው ተከሳሾች ቁጥር ዛሬ 63 እንደደረሰ አረጋግጠዋል። ሁለቱም የጠቅላይ አቃቤ ሕግ መስሪያ ቤት ባለሥልጣናት ቀደም ሲል ከጠቅላይ ሚኒስትር ጽህፈት ቤት ሲገለጽ እንደነበረው ይህ እርምጃ የተወሰደው በሀገሪቱ የዴሞክራሲ ምህዳሩን ለማስፋት አስተዋጽኦ ያደርጋል በሚል እምነት እንደሆነም አቶ ዝናቡ ቱኑ ዘርዘር አድርገው አስረድተዋል።
ከዚህ ቀደም በተለያዩ ወንጀል ድርጊቶች ተጠርጥሮ ያሉ ማስረጃም ምርመራም ተጣርቶ ክስም የተመሰረተባቸው በተለያዩ ደረጃ የሚገኙ ትላንትና ጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት ሲገልጹ እንደነበረው 60 ተጠርጣሪዎች፣ ዛሬ ደግሞ ተጨማሪ 3 ግለሰብ በመጨመር 63 ተጠርጣሪዎች ክሳቸው እንዲቋረጥ የተደረገበት ሁኔታ ነው ያለው።
አቶ ዝናቡ ተጠርጣሪዎቹ የተከሰሱባቸው ድርጊቶችንም ተንትነዋል።
እንዲሁም ለለውጡ የሚኖረውን ፋይዳ ከግምት ውስጥ በማስገባት ለህዝብና ለመንግስት ጥቅም ሲባልና አንዳንድ ጊዜም ደግሞ ተጠርጣሪዎቹ በወንጀል ውስጥ የሚኖራቸውን ሚናና ክብደቶችን በግንዛቤ ውስጥ በማስገባት እነዚህ አካላት ክሳቸው እንዲቋረጥ ተደርጓል። ክሳቸው ከተቋረጡባቸው አካላት መካከል በሙስና ወንጀል በተለይም ከሜቴክ ጋር በተያያዘ የተወሰኑ፣ ከሰብአዊ መብት ጥሰት ጋር የተጠረጠረው ነገር ግን የአመራርነት ሚና የሌላቸው የተወሰኑ አካላት ከሰኔ 15 ቀን 2011 ዓ.ም ከከፍተኛ አመራር ግድያ ጋር ተጠርጥሮ ጉዳያቸው እየታየ ያለው ተወሰነ፣ ከስዳማ በንሻንጉልና የሶማሌ ክልል ግጭት ጋር በተያያዘ የተወሰኑቱ አንዳንዶቹ ክሳቸው እንዲቋረጥ ተደረገበት ሁኔታ ነው ያለው።
የክሱን መቋረጥ ይዘት በተመለከተ አቶ ፈቃዱ ጸጋ ተጨማሪ ማብራሪያ ሰጥተዋል። አቶ ፈቃዱ ደጋግመው እንዳሉት ከተከሳሾች መካከል ክሱ ቢቋረጥላቸው በሀገሪቱ ዴሞክራሲያዊ ምህዳሩን ለማስፋት ይረዳል በሚል ጥያቄ ለጠቅላይ ሚኒስትሩ እንደቀረበላቸው፣ እሳቸውም ጠቅላይ አቃቤ ሕግ በሚያቀርበው መሰረት ይህ ተፈጻሚ ሊሆን እንደሚችል አቅጣጫ መስጠታቸውን አስታውሰዋል። ይህም እንዴት እንደተሰራ አቶ ፈቃዱ አስረድተዋል።
በዋነኝነት ዋናው የመጨረሻው ድርጊት ውስጥ ያሉ ሰዎች በዚህ ተጠቃሚ እንዳይሆኑ ተደርጓል። ለምሳሌ አራት ወንጀሎች ናቸው ትኩረት የምንሰጥባቸው፦ ግድያ፣ ማንነትን መሰረት ያደረጉ ዘረፋዎች፣ አስገድዶ መድፈር እና ማነሳሳት ወንጀሎች ናቸው። ዋነኛውን ተግባሩን ስራውን የሰሩ ሰዎች ላይ ተጠቃሚ መሆን እንደሌለባቸው፣ ነገር ግን የፖለቲካ ምህዳሩ ሊሰፋ የሚችል ከሆነ አሁንም መንግስት በተደጋጋሚ ጊዜ በሚያነሳው መሰረት በሆደ ሰፊነት፣ በይቅርባይነት፣ በመመቻቻል መታለፍ የሚችል ከሆነና ሀገርን የሚጠቅም ከሆነ ክስ የሚነሳላቸው ሰዎች ስም ዝርዝር ለመንግስት ቀርቦ ውሳኔ አግኝቷል።
አቶ ፈቃዱ አክለውም የልየታውንና የክሱን መቋረጥ ሂደት አብራርተዋል።
በዚህ ሀገር ላይ የለውጥ ተከትሎ በተፈጸሙ ወንጀሎች ላይ እያንዳንዱን ወንጀል የፈጸመው ሰው እንክሰስ ብንል በጣም ቁጥሩ ብዙ ነው የሚሆነው። በዋነኝነት ለመለየት ይሞከር የነበረው ተስፋፋቸው ጎላ ጎላ ያለ ከፍ ከፍ ያሉ ሰዎችን ነው ለመለየት ይሞከር የነበረው። አሁንም ክስ ካቀረብንባቸው ሰዎች ተሳትፏቸው የማን ያነሰ የሚለውን ወደ መለየት ነው የተሄደውና የወንጀል ተሳትፏቸው አነስ ያሉ ሰዎች፣ የጤንነት ችግር ያለባቸው የተወሰኑ ሰዎች፣ ከልጆች ጋር ያሉ ሰዎችን በመለየት ክስ እንዲቋረጥ ለማድረግ ስራ ተሰርቷል። ያው የመንግስት ውሳኔ መሰረት ክሱ እንዲቋረጥ ለፍርድ ቤት አቤቱታው ቀርቧል። ይሄ ተወስኗል። ምናልባት ትናንትናም ዛሬም ዘገባ ላይ የመንግስት ከፍተኛ አመራሮችና የፖለቲካ መሪዎች በሚል ነበረ ሲገለጽ የነበረው፣ እሱ ስህተት ነው። በዚህ አይነት ደረጃ አይደለም።
ሁለቱ ባለስልጣናት ህግን የማስከበሩ ስራ በአሁኑ ወቅት ይበልጥ ተጠናክሮ እየሰራ እንደሆነም ለጋዜጠኞቹ ተናግረዋል። ይሁንና ጋዜጠኞቹ አያሌ ጥያቄዎች ሊያቀርቡ ፍላጎታቸውን ያሳዩ ቢሆንም ባለስልጣናቱ በዚያ መጠን ለመቀበል ፈቃደኛ አልነበሩም። ጠቅላይ አቃቤ ሕግ አመሻሹ ላይ በይፋዊ ድረ ገጹ ክሳቸው እንዲቋረጥላቸው ለፍርድ ቤት ጥያቄ ያቀረበላቸውን የ63ቱን ተከሳሾች ስም ዝርዝር አውጥቷል። ከእነዚህ መካከል የቀድሞ የብሔራዊ መረጃ ደህንነት ወይም ኢንሳ ዲሬክተር ሌተና ኮሎኔል ቢንያም ተወልደ፣ የሶማሌ ክልል የሴቶችና የሕፃናት ቢሮ ኃላፊ
ወይዘሮ ራሂማ መሐመድ፣ አቶ ክርስቲያን ታደለ የአማራ ብሔራዊ ንቅናቄ የአመራር አባል እንዲሁም አቶ ኤርሚያስ አመልጋ በባለሀብትነታቸው የሚታወቁ ይገኙበታል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባ እናልፋለን። በቻይና ውሃን ከተማ የሚገኙ ተማሪዎች ባለፈው ሳምንት በመንግስት የተመደበው $200 የገንዘብ ድጋፍ እንዳልደረሳቸው በመግለጽ ቅሬታን አቅርበዋል። የደንገረሙ ተማሪዎቹንና በቻይና ቾንጂን ከተማ የሚገኘውን የኢትዮጵያ ቆንስላ ጽህፈት ቤት ተጠባባቂ ጀነራል የሆኑትን አቶ አንተነ ታሪኩን አነጋግራለች። በዘገባው ይደመጣል።
ባለፈው ሳምንት በቻይና የኢትዮጵያ ኤምባሲ ባደረገው ጥያቄ መሰረት የኢትዮጵያ መንግስት በውሃን ከተማ ለሚገኙ 300 ለሚሆኑ ኢትዮጵያውያን ተማሪዎች $200 የገንዘብ ድጋፍ ለሁለት ወራት ያክል እንዲሰጣቸው የፈቀደ መሆኑ ቢገለጥም ስማቸው እንዲጠቀስ ያልፈለጉ በቻይና ውቻንግ ዩኒቨርሲቲ የሚማሩ ተማሪዎች ግን ገንዘቡ እስካሁን ድረስ እንዳልደረሳቸው ገልጸው ቅሬታ አቅርበዋል።
ማንንም የተቀበለ የለም። ግሩፕ ላይ እየጠየቅን ያለነው ባለኝ መረጃ ለማንም ተማሪ የደረሰ የለም።
ሌላኛው ማንነቱ እንዲጠቀስ ያልፈለገ ተማሪም ተመሳሳይ ቅሬታ ያቀርባል።
አሁን አንዳንድ የዋጋ ንረቶች አሉ፣ ቃም እንገዛበት እንደዛ ብሎ ታስቦም ነው ገንዘቡም ይሄ ድጋፍ እናደርግላቸዋለን ምናምን ያሉን። የተባለው ገንዘብ ደግሞ እስካሁን በእጃችን አልገባም፣ ነገ ዛሬ ይሉናል፣ በየቀኑ ይቀጥሩናል፣ ግን አልደረሰንም ገንዘቡ።
በዚህ ጉዳይ ላይ ምላሽ እንዲሰጡን በቾንቺን ከተማ በሚገኘው የኢትዮጵያ ጀነራል ቆንስላ ጽህፈት ቤት ተጠባባቂ ቆንስል ጀነራል የሆኑትን አቶ አንተነ ታሪኩን አነጋግረናል።
ገንዘቡን በተመለከተ ያለው ሁኔታ ምንድን ነው? እያንዳንዱ ተማሪ ፎርም እንዲሞላ ተደርጓል። የሚተላለፍበትን የባንክ አካውንት ስም ዝርዝሩን፣ ሞባይል ቁጥሩ፣ ይሄ ሁሉ ተጠናቋል። ይሄ ሁሉ ከተጠናቀቀ በኋላ ባለፈው አርብ ለእያንዳንዱ ተማሪ በባንክ አካውንቱ እንዲገባ ተደርጓል። ከተማሪዎች ጋር ካገኘሁት ፊድባክ ምንድን ነው? ገንዘቡ በእጃችን አልገባም የሚል ነው። ምን ጉዳይ ቤጂንግ የሚገኙ የእኛ ኤምባሲ አባላት ባልደረቦችን ጠይቄ ይህን በተመለከተ ባንክ ድረስ ሄደው ገንዘቡ አልደረሰም በሚል አነጋግሯቸው በነበረበት ሁኔታ ከባንኩ የተሰጠው ምላሽ ምንድን ነው? የስታፍ ሾርቴጅ ስላለ ሁሉ ገንዘብ በአጭር ጊዜ ውስጥ ፕሮሰስ ማድረግ አልቻለም እና ቬሪሱን ይደርሳቸዋል፣ በአጭር ጊዜ ውስጥ ይደርሳል፣ ምንም የሚያሳስብ ነገር የለም የሚል መልስ ተሰጥቷል። ይህን ለተማሪዎቹ ማህበር አባላት ነግሬያቸዋለሁ።
ከዚሁ ጋር ተያያዘ በቻይና ውሃን የሚገኙ አንዳንድ ኮሌጆች በኮሮና ቫይረስ ለተጠረጠሩ ህሙማን ለይቶ ማቆያነት እንዲያገለግሉ ቅድመ ዝግጅት እየተጠናቀቀ መሆኑን ጠቅሰን ላቀረብንላቸው ጥያቄ አቶ አንተነህ እስካሁን ድረስ ኢትዮጵያን ካሉበት ዩኒቨርሲቲ አንዱ ብቻ የተመረጠ መሆኑን ጠቅሰው ተከታዩን ምላሽ ሰጥተዋል።
ይሄ ጥቆማ ለእኛም ደርሶናል፣ በግል ከተማሪዎችም ደርሶናል። ተማሪዎችም እንደዚሁ ለማህበራቸው አሳውቀው በማህበራቸው በኩል ይህን ጉዳይ ደርሶን ተከታትለነዋል። ጉዳዩን እዚያ ለሚገኘው የውጭ ጉዳይ ቢሮ አቅርበን ወዲያውኑ በቂ ማብራሪያ ሰጥተውናል። እዚያ ከሚገኘው የውጭ ጉዳይ ቢሮ የተሰጠ ምላሽ ምንድን ነው? አንደኛ የቻይና መንግስት በተለያዩ የአገሪቱ የሕክምና ጣቢያዎችና ሆቴሎች እና ዩኒቨርሲቲዎች ላይ የኳራንቲን ስራዎችን ይሰራል። በተለይ በሆስፒታሎች ያው የሕክምና የሚሰጥባቸው ቦታዎች ናቸው። ሆቴሎች እና ዩኒቨርሲቲዎች ግን ማገገሚያ ቦታዎች ናቸው። በዚህም መሰረት 10 ዩኒቨርሲቲዎች ተመርጠው ለማገገሚያነት እንዲውሉ የተደረገበት ሁኔታ አለ። እዚህ ውስጥ አሁን ውሃን ፖሊቴክኒክ ዩኒቨርሲቲ አንዱ ነው። እዛ ፖሊቴክኒክ ዩኒቨርሲቲ ውስጥ 3 ኢትዮጵያውያን ተማሪዎች ነው ያሉ። ሁለተኛ እዛ ዩኒቨርሲቲ ውስጥ ለማገገሚያነት የተመረጠው ቦታ ተማሪዎች የሚኖሩበት ቦታ አይደለም። ተማሪዎች ከሚኖሩበት በጣም የተለየና ምንም ኮንታክት በሌለው ቦታ ተመርጦ ነው። እዛ የሚገቡት ሰዎች በሽተኞች ሳይሆኑ ከህክምና ዲስቻርጅ ሲደረጉ ማለት ድነው የወጡ እንደ ማገገሚያ ነው። ይሄ ነው ያለው። ይሄ ቦታ ዴዚግኔትድ ተደርጎ ለዛ የሚያስፈልገው ፋሲሊቲ እየተሟላ ነው ያለው እንጂ እስካሁን እዛ የገባ ጋሚ ሰው የለም። ለወደፊት መንግስት ሲወስን እና አስፈላጊ ሆኖ ሲገኝ አገጋሚ ናቸው የሚባሉ ለጊዜው የሚቀመጡበት ቦታ ነው ተብሎ ነው ዴዚግኔት የተደረገው እንጂ ማንም ሰው እስካሁን እዛ ውስጥ እንዲገባ አልተደረገም።
በተጠቀሰ ዩኒቨርሲቲ ውስጥ በተማሪዎቹ ማደሪያ ቤትና በማገገሚያው መካከል የ400 ሜትር ርቀት መኖሩንና የተለየ ከለላ እንዳለው ተረድተናል። ካን የበሽታ መከላከል ተቋም ሲዲሲ አንድ የኮሮና ህመምተኛ ከሌላ ሰው 6 ጫማ ወይም ወደ 2 ሜትር ገደማ ርቀት ላይ መሆን እንዳለበት አስታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
Hey, ኤደን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የቤተ መጻሕፍት መስራች፣ የህፃናት መጻሕፍት ተርጓሚና በጎ ፈቃደኛ፣ እነዚህ በመቀጠል ከምናስተዋውቃችሁ እንግዳ ስም ጋር አብረው የሚጠቀሱ ስራዎች ናቸው። ስሙ መዘምር ግርማ ይባላል። በሩዋንዳ የዘር ጭፍጨፋ ላይ የሚያተኩረውን ሌፍት ቱ ቴል የተሰኘውን መጽሐፍ በ2008 የኢትዮጵያ አቆጣጠር ወደ አማርኛ ተርጉሟል። መዘምር ለሀብታሙ ስዩም እንደነገረው መጽሐፉን ያገኘበት አጋጣሚ ነበር። የራስ አበበ አረጋይን ቤተ መጽሐፍት ለማዋቀር ወደ 40 የሚጠጉ የህፃናት የተረት መጽሐፍንም ለመተርጎም ያነሳሳው። እስቲ ዝርዝሩን ከሀብታሙ ዘገባ እንስማ።
መጽሐፉን ያገኘሁት በደብረ ብርሃን ዩኒቨርሲቲ የእንግሊዝኛ ቋንቋ መሰጫ ማዕከል ነው እና ንባብ ላይ ብዙ ትኩረት ስላልነበረ መጽሐፍ አደራደራቸው አቧራ የነበረበት ነበር እና ያንን አጸዳ አገኘሁት። ይመጣል መጽሐፉን አነበብ፣ ተረጎምኩት፣ አሳተምኩ። ከዚያ የኔ ጓደኞች ዲግሪ ያላቸው ጓደኞቼ በህይወታችን ለመጀመሪያ ጊዜ መጽሐፍ አንብበን ጨረስን የሰማሁ። በዚህ ምክንያት እነሱ አንድ መጽሐፍ ብቻ በህይወታቸው ካንብበው ሌላ ህብረተሰብ ከዚህ የባሰ እንደሆነ ለመገንዘብ ቤተ መጽሐፍት በደብረ ብርሃን ከተማ ያስፈልጋል ማለት በዚህ አመት በ2008 ራስ አበበ አረጋይ ቤተ መጽሐፍትን መሰረች እያሉ ማለት ነው።
መጽሐፍቶቹን ከየት ከየት ነው የምታገኘው? ሰዎችስ እንዲጠቀሙ የምታደርግበት ልዩ ሂደት አለ ወይ? ስለ ቤተ መጽሐፍቱ ጥቂት አስጎብኘን።
ቤተ መጽሐፍታችን ላለፉት 4 ዓመታት አገልግሎት እየሰጠ የሚገኘው ራስ አበበ አረጋይ ቤተ መጽሐፍት 2000 የሚሆኑ መጽሐፍት አሉት። መጽሐፍቱን በዋነኝነት የማገኘው ከአዲስ አበባ ገበያ ለመግዛት ነው። የእኔ ነው ንብረትነቱ ቤተ መጽሐፍቱ። እዚያ ቤተ መጽሐፍት ውስጥ ገብቶ ማንበብ ይቻላል። ማንበብ አያስከፍልም። በቤተ መጽሐፍቱ ክፍያ የሚኖረው ወደ ቤታቸው ሲወስዱ ነው። በቀን 1 ብር ይከፍላሉ። ይህም አንዳንድ አስተዳደራዊ ወጪዎችን ለመሸፈን ያግዛል። ሙሉ በሙሉ አይሸፍንም። የአስነባቢዎች ክፍያ አለ፣ መጽሐፍ መግዣ አለ እና ይህን ሁሉ ወጪ ተቋቁመን እስካሁን ለ4 ዓመት እየቀጠል ነው ንባብ ላይ ለውጥ ለማምጣት ባለን ዝንባሌና ፍላጎት የተነሳ ነው እና ቤተ መጽሐፍቱ መጽሐፍትን ሽያጭም አለ። ከዚያም የሚያገኘው ኮሚሽን የተወሰነ በአስተዳደራዊ ወጪዎች ሽፋን ይሰጣል ማለት።
ከቤተ መጽሐፍቱ ስራ ጎን ለጎን ደግሞ በተለይ ህጻናት የሚያነቧቸው የተረት መጽሐፍ፣ የታሪክ መጽሐፍት እንዲበዙ በማሰብ በራስ ተነሳሽነት ከእንግሊዘኛ በርካታ መጽሐፍትን ወደ አማርኛ እንደመለስክም ሰምቻለሁ። ይሄ ነገርስ እንዴት ተጀመረ? እስካሁን ድረስ ምን ያክል መጽሐፍትን ወደ አማርኛ ቋንቋ መልሰሃል?
የልጆች የተረት መጽሐፍት ለልጆች የሚሆኑ ንባቦችን መተርጎም የጀመርኩት የአሜሪካ ሰላም ጋርድ በዚህ በደብረ ብርሃን አካባቢ የሚሰራ ነበር እና እነዚህ የተረት መጽሐፍት እጥረት በአብያተ መጽሐፍት እና በትምህርት ቤቶች እንዳለ ስለተገነዘበ መጀመሪያ አፍሪካን ስቶሪ ቡክ ከሚባል ድርጅት ጋር የእነሱ ድረገጽ ላይ ብዙ ተረቶች አሉ በእንግሊዝኛ እና በአፍሪካ ቋንቋ የእኛ ሀገር ቋንቋዎች ስላልተካተቱ እነዚያን እንድተረጉም እና በበጎ ፈቃደኝነት እንድሰራ ያበዙኝ። እዛ እነዚያን ወደ አማርኛ መተርጎም ጀመርኩ። ከአንድ 5 ዓመት በፊት ይሆናል። እነሱን እየተረጎም በጎ ፈቃደኞችን ደግሞ ወደ ኦሮምኛ፣ ወደ ትግርኛ እንዲተረጉሙ በማድረግ በዚህ መልኩ ተጀመረ። የልጆች መጽሐፍ ትርጉሙ ማለት ነው። ዘንድሮ የካቲት 13 የዓለም ያስነሳ ቀን ይከበር ነበር። አመታዊ ነው። የህንድ ድርጅት ስቶሪ ሪቨር የሚባል እሱ ተርጉምልን በማለት በጎ ፈቃደኞችን ያግዙ ነበር። 40 የተረት መጽሐፍትን ትርጉም ያለው ለዘንድሮ የዓለም ያስመሰ ቀን።
በንባብ ላይ የሚሰሩ ወጣቶች ወይንም ደግሞ ከመጽሐፍት ጋር የሚሰሩ ሰዎች በዘርፉ ውስጥ ያሉ የተወሰኑ ክፍተቶች ለስራው እንደማይመቹ ይጠቅሳሉ። አንተ የትርጉም ስራዎችን ለህፃናት የሚሆኑ መጽሐፎችን በምታስተናዳበት ወቅት እንዲሁም ደግሞ ቤተ መጽሐፍቱን በምታዋቅርበት ወቅት ምን አይነት ችግሮች ገጠሙህ? እንዴት አድርገህስ ፈታቸው?
ቤተ መጽሐፍቱ ያው በግል ቤተ መጽሐፍት ዘርፍ ፈቃድ ባይኖርም እኔ እስከማውቀው ድረስ እንደሌላ ሀገር ለምሳሌ እንደ ህንድ ወይም በሌሎች ሀገራት ባይኖርም ባለው ክፍተት መስራት ያስፈልጋል ብዬ ክፍተት መሳሪያ እና መጽሐፍት ችርቻሮ ንግድ በሚለው ፈቃድ እንደ ማንኛውም ንግድ ተቋም ከመንግዱ እየሰራው ነው። ቤተመጽሐፍታችንም የሚንቀሳቀሰው በዚያ ነው። በተገኘው ክፍተት ነው እየተጠቀምኩ ያለው። ራሱ የፖሊሲ ድጋፍ ቢኖረው ግን ምናልባት ታክስ ቅልነሳ ሊኖር ይችላል፣ ሌሎች ማበረታቻዎች ሊኖሩ ይችላል እና በየአካባቢው የግል ቤተመጽሐፍት ሊስፋፋ ይችላል በዚህ መልኩ ስለዚህ ይሄ መታየት ያለበት ነው። የቤተ መጻሕፍት ዘርፍ እንደምናየው በሀገራችን ባለቤትም ብዙም የለም። ብሔራዊ ቤተ መጻሕፍት አሁን አዲስ አበባ ያለ ነው እንጂ ብዙዎቹን አብያተ መጻሕፍት የሚያዝ የራሱ የሆነ መዋቅር ለሌሎች አፍሪካ ሀገራት ያለ አይደለም። ስለዚህ በቤተ መጻሕፍት ዘርፍ ክፍተቶች አሉ። እነዚያ ቢስተካከሉ በግል ፍላጎት ያላቸው ሰዎች ማህበራት ሊገቡባቸው ይችላሉ። በልጆች መጽሐፍት ዝግጅት በኩል የልጆች መጽሐፍት ማዘጋጀው በብዛት በበጎ ፈቃደኝነትና ለዘርፉ ባለኝ ዝንባሌ ነው። ሌሎችንም ሰዎች የምመክረው ለልጆች መጽሐፍትን ብንተረጉም፣ ብናነብ እና ብናሰራጭ አሁን ወጣቱ ትውልድ አንባቢ አይደለም የምንለው ከታች ተፈትኩቶ ስላልመጣ ነው። ስለዚህ ህጻናትን በየደረጃው አንባቢ እንዲሆኑ ማድረግ የሚያስችለንን ስራ ብንሰራ፣ ከዛሬ ብንተረጉምላቸው፣ ብናሰራጭላቸው፣ ብናቀርብላቸው አንባቢ ትውልድ መፍጠር እንችላለን። ከመሰናክሎቹ ይልቅ መፍትሄውን በብዛት የሚታዩ
የኢማክሊንን መጽሐፍ ሌፍት ቱ ቴል በዛ ዘመን የደረሰውን አሰቃቂ ጭፍጨፋ የተመለከተውን ታሪክ ወደ አማርኛ መልሰህዋል። ስለ ሩዋንዳ ጭፍጨፋ የሚያወራ መጽሐፍ አሁን ላሉ ኢትዮጵያን ወጣቶች ምን ያህል እርባና ወይንም ምን ያክል ግንኙነት ይፈጥራል ብለህ በማሰብ ነው ወደ ትርጉሙ የገባው?
እሺ፣ አመሰግናለሁ። መጽሐፉ ሌፍት ቱ ቴል የኢማኪሌ ባጊዛ ወደ አማርኛ የተረጎምኩት ፉቲክሲ በሚል ርዕስ ነው እና ይህ መጽሐፍ በርካታ ቁም ነገር ያለው መጽሐፍ ነው። ከቻችሎ ስለመኖር፣ አንዳችን የሌላውን ባህል ቋንቋ ማክበር እንዳለብን፣ ብሔራዊ እርቅና ውይይት እንደሚያስፈልግ እነዚህን የሚያሳስብ መጽሐፍ ነው። ሩዋንዳ በታሪኳ በጣም አሰቃቂ የሆነውን ዓለምን ዝም ብሎት ያለፈውን ዘር ማጥፋት አሳልፋለች። ይሄ ለሌሎቻችን መማሪያ የሚሆን ነው፣ ለወጣቱም ሊሆን ይችላል። ብዙ ጊዜ በእኛ ሀገር የውይይት ባህል ደከም ያለው ይመስለኛል እና ከቻችሎ የመኖር እሴታችን እየተሸረሸረ መጥቷል። ስለዚህ በተለይ 2008 ላይ ነበር የተረጎምኩት። ከዚያ ወዲህ እየተባባሰ መምጣትን መታደል ይቻላል። ለወጣቱ ትውልድ ከቻችሎ ስለመኖር ልዩነቶቻችንን ከማስፋት ይልቅ አንድነታችንን ማጉላት ላይ ትምህርት የሚሰጠን መጽሐፍ ነው።
መዘምር በቀጣይ ዓመታት ውስጥ በበይነ መረብ ላይ የሚነበቡ የህጻናት መጽሐፎችን በማሰናዳት ስራዎች ለመቀጠል እቅድ እንደያዘ ጨምሮ ነግሮናል። መዘምር ግርማን በአድማጮቻችን ስም እናመሰግናለን። አሁን ተከታዩ መሰናዱ የዘጋቢዎች መስኮት ነው። የልጅነቱን ህልሙን ያሳካ በፈጠራ ስራ የተሰማራ ኤርትራዊ ወጣት በዛሬው የዘጋቢዎች መስኮት እናስደምጣችኋለን። ታሪኩንም እናካፍላችኋለን። ክብሮም ቁባዝ ይባላል። ዘጋቢያችን ብርሃነ በርሀ በዝርዝር ዘገባው ታሪኩን ያካፍለናል።
አሁን ያለሁበት ደረጃ ላይ ያደረሰኝ የዘጠነኛ ክፍል ተማሪ እያለሁ የሰራሁት አንድ ሰው ከውጪ ወደ ሱቅ ወይ ወደ ቤት ምንጣፍ ረግጦ ሲገባ የድምጽ ጥሪ በማድረግ ሰው መግባቱን የሚያሳውቅ የፈጠራ ስራዬ ነው ያለው ወጣቱ ኢንጂነር ክብሮም በተግባር ላይ የዋሉና ያልዋሉ ከ20 በላይ የተለያዩ የፈጠራ ስራዎችን እንደሰራ ለቪኦኤ ተናግሯል። ወጣቱ ኢንጂነር ክብሮም በተለያዩ ጊዜያት በሰራቸው የፈጠራ ስራዎቹ የተለያዩ የገንዘብና የሰርቲፊኬት ሽልማቶችንም እንዳገኘ ተናግሯል።
ሲንቀንዲ ሽልማት ዝረከባውላ እንዳገለጽናን ከይድ አብ 2017 ናይ ኮንዶም
ሽልማት ያገኘሁባቸውን ለመጥቀስ ያህል በ2002 እና በ2003 ቤት ውስጥ የሚገኙ በኤሌክትሪክ የሚሰሩ እቃዎችንና የመኪና በሮችን ከሞባይል ስልክ ጋር በብሉቱዝ በማገናኘት ለማጥፋትና ለማብራት የሚያስችል መቆጣጠሪያ ሰርቻለሁ። በ2009 ደግሞ በጎዳና ላይ የሚለጠፍ 50 ሳንቲም በመክተት ኮንዶም የሚሰጥ አውቶማቲክ ማሽን ሰርቻለሁ። በ2010 ደግሞ በአርኤፍ ሪሞት ኮንትሮል የሩቅ መቆጣጠሪያ የቤት ውስጥ መብራቶችን ለማብራትና ለማጥፋት የሚረዳ የሩቅ መቆጣጠሪያ ሰርቻለሁ። በሁሉም ስራዎቼ የአንደኛ ደረጃን በመያዝ ገንዘብና የምስክር ወረቀት ሽልማቶችን አግኝቻለሁ ብሏል። ወጣቱ ኢንጂነር ክብሮም አክሎም በ2006 የተቀበሩ ፈንጂዎችን ለመፈተሽ የሚጠቅም ተንቀሳቃሽ ሮቦት እንደሰራና ከፕሬዝዳንት ኢሳያስ አፈወርቂ የ30,000 ናቅፋ ሽልማት እንደተቀበለ የተናገረው ወጣቱ መሐንዲስ የአምስተኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪ በነበረበት ወቅት ሳይሞን ንፍታሌምና ዮናስ ከተባሉ ተማሪዎች ጋር በመተባበር 35% የኤሌክትሪክ ፍጆታን የሚቆጥብ የኤሌክትሪክ ምጣድ ለመስራት የሚያስችል ጥልቅና ዝርዝራው ጥናት በማቅረብ በ2006 የኤርትራ ፌስቲቫል ላይ እንደተሸለሙም ተናግረዋል። ወጣቱ መሐንድስ ክብሮም በ2007 የኤሌክትሪክ ምህንድስና ትምህርቱን ካጠቃለለ በኋላ ከልጅነቱ ጀምሮ ሲያልመው የነበረውን የፈጠራ ስራዎችን ወደ ተግባር የመለወጥ ተስፋ ለማሳካት በቆርቆሮ በተሰራ ጠባብ ክፍል ውስጥ የኤሌክትሪክ ኃይል የሚቆጥም ድርጅቶችንና ምጣሪዎችን መስራት እንደጀመረና ከአራት ዓመት በፊት ደግሞ የራሱን ድርጅት ከፍቶ እየሰራ እንደሆነ ተናግሯል።
ዛ ሐጂ መስሪት ያለው ተካል ወረጃ ተካል ማይልቺ
አሁን የመሰረቱት ድርጅት ወረጃ የሚባል ሲሆን በኤሌክትሪክ ሶላርና ጋዝ የሚሰሩ የምግብ ማስያዎችን የሚያመርት ድርጅት ነው። የኛ ዋንደኛ ዓላማ ህብረተሰቡ የሚጠቀምባቸውን የማፍሰያ አቃዎችን የኤነርጂ ፍጆታን እንደሚቀንስ አድርገን ለመስራት ነው። እስካሁን 50 ከመቶ የከሰል ፍጆታን የሚቀንስ፣ 75 ከመቶ ደግሞ የእንጨት ፍጆታን የሚቀንሱ የወጥ መስሪያ ምድጃዎችን አምርተናል። በዚህም ለምግብ ማፍሰያ ተብሎ የሚቆረጡ ዛፎችን በመቀነስ፣ ለማገዶ እንጨት የሚወጡ ወጪዎችን በመቀነስ አካባቢን ከብከላ ነጻ እንዲሆን አስተዋጽኦ እያደረጉ ነው ብለዋል። ስራዎቹ የሚበዛውን የህብረተሰብ ክፍል የሚጠቅሙና ዋጋቸውም የህብረተሰቡን የመግዛት አቅም ግምት ውስጥ ያስገቡ እንደሆነ የተናገሩ ወጣቱ መሐንድስ ክብሮም የማፍሰያ አቃዎችን ለመስራት በአገር ውስጥ የሚገኙ ጥሬ አቃዎችን እንደሚጠቀም በመጥቀስ በስራ ላይ የሚጠቀምባቸውን የብረት መቁረጫ፣ ማጠፊያ፣ የእሳተ ገሞራ ድንጋዮችን መፍጫ፣ ወንፊትና የቅርጽ ማውጫና ሌሎች መሳሪያዎቹ የራሱ የፈጠራ ስራዎች እንደሆኑ ተናግሯል። በድርጅቱ የሚያመርታቸው የኤነርጂ ፍጆታን የሚቀንሱ ስራዎቹ ለሰርግና ሌሎች ዝግጅቶች፣ ለካምፖችና ለተደለቅ ምግብ ቤቶች እንደየፍላጎታቸውና ምርጫቸው በእንጨትና በከሰል የሚሰሩ ምድጃዎችን በተለያየ መጠን እንደሚሰሩና እንዲሁም ከቤት ጥበት ጋር የሚሄዱ ታጥፈው አልጋ ስር የሚቀመጡ ግድግዳ ላይ የሚጣበቁና የሚዘረጉ በ1.2 ኪሎዋት የሚሰሩ 35 ከመቶ የኤሌክትሪክ ፍጆታን የሚቀንሱ የኤሌክትሪክ ምጣሪዎችንም እንደሚያመርቱ ተናግሯል። ወጣቱ መሐንድስ ክብሮም በመጨረሻ በድርጅቱ ለሁለት ቋሚና 10 ጊዜያዊ ሰራተኞች የሥራ ዕድል እንደፈጠረ ከተናገረ በኋላ በቀጣይ ከዚህ የተሻለ ቦታ ካገኘ ሥራውን በማስፋት በፀሐይ ኃይል ወይ ሶላር ኤነርጂ የሚሰሩ የምግብ ማብሰያ አቃዎችን ለማምረት እቅድ እንዳለው ተናግሯል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
በዝግጅታችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተር እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አድርሱን። ጋቢና ቪኦኤ @gmail.com የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 202-205-9942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ደርሰናል። አድማጮች፣ የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀን በዚህ ሁሉን ተሰናበታችሁ ነው። ፕሮግራሙን በመምራት አብራችሁ የቆየው ጽዮን ግርማ ነበርኩ። ፕሮግራሙን በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በጀመርነው ሙዚቃ እንሰናበታችኋለን። ሰላም፣ በደህና ደሩ።
Kun Radio Sagale Amerikati.